ከዚህም በኋላ ወደ ኢየሩሳሌም ለመሄድ በወጡ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቀደማቸው። ደብረ ዘይት ወደሚባል ተራራ አጠገብ ወዳሉ ሁለቱ ከተሞች ሲደርሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሁለት ደቀ መዛሙርትን ጠራና እንዲህ አላቸው፣ ወደ አንዲት መንደር ሂዱ። ሄዳችሁም እዛ የታሰረችውን ውርንጭላ ታገኛላችሁ። ለኔም ፈታችሁ ለኔ ይዛችሁ ኑ። ማንም ቢጠይቃችሁ ለጌታ ታስፈልጋለች በሉ አላቸው። እነሱም ሄዱ፣ የታሰረችውን ውርንጭላ በዚያ ያገኙ። ነገር ግን የውርንጭላይቱ ባለቤት ወዴት ልትወስዷት ነው ብሎ ጠየቃቸው። እነሱም ለጌታ ታስፈልጋለች አሉ። ይዘውለትም መጡ። ልብሳቸውንም በውርንጭላይቱ ላይ አስቀምጠው ጌታንም በውርንጭላይቱ ላይ አስቀመጡበት። ልብሳቸውንም እያነጠፉለት ወደ ኢየሩሳሌም ጉዟቸውን ጀመሩ። ደብረ ዘይት የሚባል ቦታ ሲደርሱ ቁልቁለቱ ጋር የሚሆነውንም ታምራት ሁሉ ባዩ ጊዜ ደቀ መዛሙርቱ እጅግ ተገረሙ። እንዲህም አሉ፣ በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይም ክብርና ምስጋና ይሁንለት አሉ። ይህንንም በሰሙ ጊዜ የሃይማኖት መሪዎች ወደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ፊታቸውን አዙረው ደቀ መዛሙርት ዝም እንድሉ እዘዛቸው አላቸው። እርሱም መልሶ እነሱ ዝም ብሉ እንኳን እነኚህ ድንጋዮች ይጮሃሉ ብሎ መለሰላቸው። ወደ ኢየሩሳሌምን በቀረቡ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌምን ባየ ጊዜ እጅግ አዘነና እጅግ አለቀሰላት። እንዲህም አላት፣ መዳንን ይዤልሽ ሊጎበኝሽ መጥቼ ነበረ፣ ነገር ግን አንቺ እኔን አልተቀበልሽኝም። ስለዚህም ጠላቶችሽ በዙሪያሽ ይከቡሻል፣ በውስጥሽም ያለውን ሁሉን ያጠፉታል አላት። ከዚያም ወደ ኢየሩሳሌም በደረሱ ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ። እርሱም ሲገባ በቤተ መቅደስ ውስጥ ንግድ ሲያካሂዱ አገኛቸው። እጅግ ተቆጣና እንደዚህም አላቸው፣ የአባቴ ቤት የጸሎት ቤት እንጂ የንግድ ስፍራ አይደለም አለና ንግድ ሲያካሂዱበት የነበረውን ዕቃ በሙሉ ሰባበረባቸው፣ በተነባቸው። በዚያም ቀን በቀን ወንጌልን ማስተማር ጀመረ። የሃይማኖት አባቶችም ሊይዙትና ሊገድሉት መንገድ ፈለጉ። ነገር ግን ብዙ ሰው ጌታችንና መድኃኒታችንን ኢየሱስ ክርስቶስን ስለሰሙት ፈሩት።